የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ህዳር 29 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ።
በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን የሳይንስና ከፍተኛ ትምህርት ሚኒስቴር አስታወቀ።
ተማሪዎች መጠለያ የሚገኙት በሚያነሱት ጉዳይ ሁኔታ አስተማማኝ ለማድረግ የተሻለ የተሰራ ፍቃድ መደገቦች ታጌ ስለሆነ ና ወንጀል የመከላከል የተሻለ ሆና ላይ ያለ ስለሆነ ተባባሪ የፌዴራል ተቋማት ስለሆኑ የፌዴራል ፖሊስ መታገር እንደሚያስፈልግ ስለታመነበት ሁሉንም ዩኒቨርሲቲዎች ያግዛሉ ማለት ነው የፌዴራል ፖሊስ።
የሚኒስቴር መስሪያ ቤቱን የግንኙነት ኃላፊ አቶ ደቻሳ ጉርሙን የሰማችኋቸው። ዝርዝር ጉዳዩ በምሽቱ ይደመጣል።
ያንግ ኢትዮጵያን ዳያስፖራ ፕሮፌሽናልስ ናቸው። እዛ ይሄዳሉ፣ በስድስት ወር ከኢትዮጵያን ድርጅት ይሰራል። በዛ በኩል ትሬኒንግ እናደርጋለን።
ረድኤት ተከስተን ነው የሰማችኋት። በውጭ ሀገራትና ኢትዮጵያ ውስጥ በሚኖሩ ወጣቶች መካከል ድልድይ ሆኖ በማገልገል ላይ ያለ መርሃ ግብር መስራች ናት። አብራን ታመሻለች።
ተጨማሪ ዘገባዎች ከሳምንታዊው የጋቢና ስፖርት ሰዓት ጋር በቀጣይ ግማሽ ሰዓት ውስጥ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመሆነን።
አብራችሁን ስለምታመሹ እናመሰግናለን። በመቀጠል ኤደን የዓለምን ውሎ የሚያስቃኙ አጫጭር ዜናዎችን ታካፍለናለች።
ከዜናዎቹ ጋር ተመልሰን ወደ እናንተ መጥተናል። የደቡብ ሱዳን የሽግግር ምክር ቤት አፈ ጉባኤ አንቶኒ ሊኖ ማካና ስልጣናቸውን ለቀቁ። በፓርቲያቸው አባላት ሊቀቁ ተብለው መሆኑንም አስታውቀዋል። ማካና የተሰናበቱት ትላንትና ጁባ ውስጥ በተካሄደው የገዢው የሱዳን ሕዝብ ነጻ አውጪ ንቅናቄ ስብሰባ ላይ መሆኑ ነው የተገለጠው። እርስዎ ፕሬዚዳንት ሳልቫኪር በመልእክተኞች በኩል በላኩልኝ ማሳሰቢያ ልቀቅ ብለውኛል፣ ስለዚህ በትህትናና በአክብሮት መልቀቄን አስገብቻለሁ ሲሉ አፈ ጉባኤው ንግግር አድርገዋል። አፈ ጉባኤውን የፓርቲያቸው አባላት ባለፈው ህዳር ወር ይልቀቁ አለዚያ ድምፅ ሰጥተን እናስለቅቆታለን ቢሏቸው አሸፈረኝ ብለው ነበር። ማካና የህዝብ ገንዘብ መዝብረዋል። ከባንክ 400 ሚሊዮን ዶላር ብድር በህጉ መሰረት በምክር ቤት ይሁንታ ሳያገኙ ወስደዋል ተብለው በምክር ቤቱ አባላቶች ተወንጅሏል። እሳቸውም አላደረኩም፣ እንደውም በስም ማጥፋት እከሳለሁ ሲሉ ሰንብተዋል። የመንግስት ገንዘብ ከመመዝገብ ጋር ተያይዞ በኬንያ በህገወጥ መንገድ የተገኘውን ገንዘብ በህጋዊ አካል ሽፋን ማንቀሳቀስ በመሳሰሉ ወንጀሎች የተከሰሱት የኬንያ ናይሮቢ ወረዳ አስተዳዳሪ ወንጀል አልፈጸምኩም ሲሉ ለፍርድ ቤት ቃላቸውን ሰጥተዋል። ማይክ ጊዲዮን ሙቡምቢ ዛሬ ናይሮቢ ላይ ጸረ ሙስና ፍርድ ቤት ቀርበዋል። ሙቡምቢ የፕሬዝዳንት ኡሁሩ ኬንያታ ኢዮቤልዩ ፓርቲ አባል ናቸው። በዝነጣቸው ከመታወቃቸው ብዛት በስዋሂሊ ሶንኮ ወይም ሀፍታሙ በሚል ቅጽል ስም የሚታወቁት አገረ ገዡ ውድ ወርቆችና አልማዞችን በመጠቀም ያጌጣሉ። ኤኤፍፒ እንደዘገበው የወርቅ ጫማም ያደርጋሉ። ብዛት ያላቸው የወርቅ ቀለም ያላቸው መኪናዎችም ባለቤት ናቸው። ታዲያ ባለስልጣኑ ራሳቸውን ለድሃ ተቆርቋሪ አድርገው ስለሚያቀርቡ በናይሮቢ ድሃ አካባቢዎች በሚኖሩት ዘንድ ድጋፍ አላቸው። ደጋፊዎቻቸው ሰልፍ ይወጡላቸው ይሆናል ተብሎ በመጠርጠሩ ዛሬ ፍርድ ቤቱ በከፍተኛ የጸጥታ ኃይል ሲጠበቅ እንደነበረ ታውቋል። ባለፈው አርብ ፍሎሪዳ ፔንሰልኮላ በሚገኘው የባህርና አየር ኃይል የጦር ሰፈር ተኩስ ተከፍቶ ግድያ የፈጸመው መሐመድ አልሻርማኒ የሚባል የሳውዲ አረቢያ የአየር ኃይል መኮንን መሆኑን የፌዴራል ምርመራ ቢሮ አረጋገጠ። የ21 ዓመቱ መሐመድ በጥር ሰፈሩ በሚገኘው የባህር ኃይል አቪዬሽን ትምህርት ቤቱ እዝ ተማሪም እንደሆነም ተገልጿል። በትምህርት ቤቱ በከፈተው ተኩስ ሶስት ተማሪዎችን ገሎ ሌሎች ስምንት ሰዎችን አቁስሏል። ሶስቱ ህይወታቸውን ያጡት አጥቂዎችን ማስቆም ሲሞክሩ እንደነበረ ና በዚያም የብዙዎችን ህይወት ማትረፋቸውም ባለስልጣናት ገልጸዋል። አጥቂው ድርጊቱን ለመፈጸም በምን እንደተነሳሳ ምርመራ መቀጠሉን ነው ኤፍቢአይ የገለጸው። የኤፍቢአይ መኮንን ሪቼል ሮሃስ ሲያስረዱ ተኩሱን የከፈተበት ምክንያትና ወደዚያም ከማምራቱ በፊት ስለነበረው እንቅስቃሴ በተመለከተ ብዙ ሪፖርቶች እየተዘዋወሩ ነው፣ ምን እንዳነሳሳው አጥብቀን ክትትል እያደረግን መሆናችንንም ላስታውቃችሁ እፈልጋለሁ ብለዋል። በመጨረሻም እንደ አውሮፓውያን አቆጣጠር ከ2005 ዓ.ም ጀምሮ በየዓመቱ የሚካሄደው የሲኤንኤን ሂሮስ የዘንድሮ 2019 አሸናፊ ኢትዮጵያዊቷ ፍሬወይኒ መብራቱ ሆናለች።
ወደ 98% ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፋንተን የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር የምትችይው የሚለውን መቀረፍ አለበት። በቃ በፈረንጅ ከ2005 ጀምሬ ስራ ጀመርኩኝ። ስለዚህ እኔም ማስበው ያለሁትም ታጥቆ ተመልሶ ጥቅም ላይ የሚውል ነገር ግን ለሴቷ ኢናፍ ፕሮቴክሽን ሰጥቷል። በቃ ተትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርት ማምረት አለብኝ ታሳቢ አድርጌ በሳይንስና ቴክኖሎጂ ፓተንት አብልቼ የጀመርኩት ማለት ነው።
ፍሮኒ በድጋሚ በጥቅም ላይ መዋል የሚችሉ የሴቶች የንጽህና መጠበቂያዎችን ለገጠር ሴት ተማሪዎች ለማዳረስ እና ከሴቶች ወር አበባ ጋር ተያይዘው ያሉ አሉታዊ አመለካከቶችን ለመቀየር እያበረከተችው ላለችው አስተዋጽኦ $110,000 እና ከአን ኤንድበርግ ፋውንዴሽን ነጻ የሊደርሺፕ ወይም የአመራር የስልጠና እድል ሽልማትን ተቀብላለች። ሲኤንኤን ይህን እውቅና እንዳገኝ ስለረዳኝ በጣም አመሰግናለሁ። ምን ማለት እንዳለብኝ እንኳን አላውቅም። ይሄ ለሁሉም ልጃገረዶችና ሴቶች የተሰጠ ነው። ክብር ለሁሉም። በመጨረሻም የወር አበባ ይሄ ቦታና ክብር ተሰጥቶታል። በጣም አመሰግናለሁ። ይሄ ሰዓት የኔ ጊዜ ብቻ ሳይሆን ለሁሉም ሴቶች የተሰጠ ነው። በዓለም ዙሪያም ለረጅም ጊዜ ስለ ወር አበባ አላወራንም ነበር። ሲኤንኤን ለዚህ ጉዳይ ድምጽ ስለሆነና ሁላችንም ጮክ ብለን እንድንሰማ ስላደረገንም አመሰግናለሁ። ክብር ለሁሉም ስትል በፕሮግራሙ ላይ ደስታዋን ገልጻለች። የኢትዮጵያን ፕሬዚዳንት ክብርት ሳህለ ወርቅ ዘውዴ እና ጠቅላይ ሚኒስትር አብይ አህመድም ለፍሮዌኒ የእንኳን ደስ አለሽ መግለጫ መልእክታቸውን አድርሰዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን ቆዩ።
ጋቢና ቪኦኤ መደመጡን ይቀጥላል። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ወደ ቀዳሚው ዘገባ ስንሻገር በጎንደር ዩኒቨርሲቲ ውስጥ የአንድ ተማሪ ሕይወት ማለፉ ተሰምተዋል። ፖሊስ ስለ ተማሪው አሟሟት እያጣራ እንደሆነም ተናግረዋል። አስቴር ምስጋናው ዝርዝር አላት።
ትላንት ጠዋት በጎንደር ዩኒቨርሲቲ በአንድ ተማሪ ላይ በደረሰ ጉዳት የተማሪው ህይወት ማለፉን የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን ገለጹ። የሁለተኛ ዓመት ቬተርናሪ ፋርማሲ ተማሪ የነበረው ተማሪ ማሾ ኦመር ህይወቱ ያለፈው በሕክምና ሲረዳ ከቆየ በኋላ እንደሆነ ገልጸዋል።
ግጭት አልተፈጠረም። በትላንትናው ዕለት ንጋት 12 ሰዓት ገደማ ነው ጉዳቱ የደረሰው። ጉዳቱ እንደደረሰበት ወደ ሕክምና ተወስዶ ሕክምና ሲያገኝ ከዋለ በኋላ ማታ ምሽት 2 ሰዓት ገደማ ነው ህይወቱ ያለፈው።
ጉዳቱን በማድረስ የተጠረጠሩት ከሟቹ ዶርም ፊት ለፊት ያሉ ተማሪዎች እንደሆኑ የጠቆሙት ዶክተር አስራት ፖሊስ ከትላንት ጀምሮ ምርመራ በማድረግ ላይ መሆኑንም ተናግረዋል።
እንግዲህ ጉዳት አደረሱ ተብለው የተጠረጠሩ ተይዘዋል። ይህንን ፖሊስ ምርመራ እያደረገ ነው። ቅዱስ ጳውሎስ ሆስፒታል የአክር ምርመራ እንዲደረግ ወደዛ አሁን ብከናል። ከዛ በኋላ ውጤቱን የምናየው ይሆናል።
ከዶርሙ ፊት ለፊት ያሉ ተማሪዎች ናቸው ጉዳት አድርሰዋል ብለን የምናስበው እያሉ ነው። እና እንዴት ተማሪ ላይ ጉዳት ያደርሳል?
በምርመራ ከተረጋገጠ በኋላ ምርመራው የተሻለ ነው የሚሆነው።
በዩኒቨርሲቲው ከህዳር 15 ወዲህ ሰላማዊ የመማር ማስተማር ሂደት እንደነበረ የጠቆሙት ፕሬዚዳንቱ ትናንትና ዛሬ ግን ትምህርት መቋረጡን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በተያያዘ ዜና በመላው ሀገሪቱ ውስጥ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን የሳይንስና ከፍተኛ ትምህርት የኮሚኒኬሽን ጉዳዮች ዳይሬክተር የሆኑት አቶ ደቻሳ ጉርሙ አሳውቀዋል። ተማሪዎች በተደጋጋሚ በዩኒቨርሲቲዎች ጥበቃዎች ላይ ቅሬታ ማቅረባቸውና የጸጥታ ችግሮቹም በውጭ ኃይሎች ግፊት የሚደረጉ መሆናቸው ለዚህ ውሳኔ አስፈላጊነት መሰረት መሆኑን ተናግረዋል። ኤደን ገረመው እሳቸውን አነጋግራ ተከታዩን አሰናድታለች።
ከጊዜ ወደ ጊዜ በከፍተኛ የትምህርት ተቋማቶች ውስጥ እየተስፋፉ የመጡት ግጭቶች የተማሪዎችን ሕይወት እየቀጠፉ ነው። በዚህም የተነሳ ወላጆችና ተማሪዎች በከፍተኛ ስጋት ውስጥ ይገኛሉ። ይህንን የደህንነት ስጋት ለመቅረፍ ከሰሞኑ የሳይንስና ከፍተኛ ትምህርት ሚኒስቴር በመላው ሀገሪቱ የሚገኙ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መወሰኑን አሳውቋል። አቶ ደቻሳ ጉርሙ በሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ናቸው። ይህ ውሳኔ ተማሪዎች በተደጋጋሚ በግቢ ጥበቃዎች ላይ ቅሬታ በማቅረባቸው የተደረገ ነው ይላሉ።
ጥበቃ ክፍተት ለመሙላት ለማጠናከር ግጭቶችን በተሻለ ሁኔታ ለመቆጣጠር
ተማሪዎች መቀደሚያገር ጎብኝት በሚያነሱት ጉዳይ ክልሉ የጸጥታ ሁኔታ አስተማማኝ ለማድረግም የተሻለ የጸጥታ አካል መጠቀም አስፈላጊ ስለሆነ እና ካሉት የግቢ ጥበቃዎች ወንጀልን ለመከላከል የተሻለ ቁመና ላይ ያለ ስለሆነ ፌዴራል ፖሊስን ተቋማት የፌዴራል ተቋማት ስለሆኑ የፌዴራል ፖሊስ መታገስ እንደሚያስፈልግ ስለታመነበት ሁሉንም ዩኒቨርሲቲዎች ያግዛሉ ማለት ነው። የፌዴራል ፖሊስ
ከፍተኛ የትምህርት ተቋማትን በፌዴራል ፖሊስ የማስጠበቁ ሂደት ከቀጣይ ሳምንት ጀምሮ ተግባራዊ የሚሆን እንደሆነ የተናገሩት አቶ ደቻሳ በቀጣይም ዘላቂ የሆነ መፍትሄን ለማምጣት የትምህርት ስርዓቱ ላይ እየተሰራ እንደሆነም ጠቅሰዋል።
በዘላቂነትና ከግጭቶች እንዳይነሱ ከፍተኛ ጥረት እየተደረገ ነው። በዩኒቨርሲቲዎች ውስጥ ችግር የሚነሳው የተለያዩ ግጭቶች የሚነሳው ከአገልግሎት ጉድለት ነበር። ተማሪዎች ጉድለት የተስፋን እንዲሆነ በማለት ወይም ደግሞ አካደሚክ የሆኑ ነገሮች ላይ ሲገባ እንዲሆነ የዋለት ነው የሚያነሱት። አሁን ይሄ የተማሪዎች አጀንዳ ያሉ ነው። አጀንዳዎች ሰዎች እየተጫኑ ነው፣ ችግር እየፈጠሩብን ያሉት። ስለዚህ ይህን በርብርብ ሁሉም አካላት ሰላማዊ መማር ማስተማር መመለስ ይፈልጋል፣ ጥረት ይፈልጋል፣ ስራ ይፈልጋል። እና በዘላቂነት ለመፍታት ብዙ ነገሮች እየተሰሩ ነው ያሉት። ከሪኩለም ክለሳ ጀምሮ መቻቻል ላይ፣ አብሮ መሆን ላይ፣ ሎጂካል አስተሳሰብ ላይ፣ ምክንያታዊ የሆኑ ተሻሽሎ መኖር ላይ ብዙ ነገር መስራት እንደሚያስፈልግና አንደኛ ዓመት ተማሪዎች እነኚህ ነገሮች ካቶ እንዲሰጧቸውና ሰው ሬሳይንስን ብቻ መማር ሳይሆን ኮርሶች መውሰድ አለባቸው። እነኝ አሉ። አሁን ግን ለጊዜ መፍትሄ ከውጭም እየገቡ ልጆች ላይ ችግር እየፈጥሩ ሌሎች አካላትም ስላሉ በጥበቃ ክፍተት የሚፈጠሩ ነገሮች ለመሙላት ለማጠናከር ሲባል ተቋማቱም እንዳልኩ ስክትም የፌዴራል ተቋማት ስለሆኑ ፌዴራል ፖሊስ መታገዝ አስፈልጓል። አምኖበት ይህንን የሚገጥሉ ሳምንት እያ ፌዴራል ፖሊስ ምኖሮ የክልል ፖሊሶች ምኖሮ የግቢ ጥበቃ ኃይል ምኖሮ ግን በቅንጅት የሚሰራ ዞሮ ዞሮ ሁሉም ለሰላም ለግቢ ደህንነት ስለሆነ ስራ የሚሰራ በቅንጅት እንዲሰራ ስራ ነው። ምንም ችግር አይፈጥርም።
አቶ ደቻሳ ሲያጠቃልሉ የፖሊስ ኃይሎች ደህንነትን ለማምጣት ቢሰሩም በቀጣይነት ግን ተማሪዎች ምክንያታዊ እንዲሆኑና ከግጭቶች ራሳቸውን በማራቅ ለሰላም እንዲሰሩ ጥሪ አቅርበዋል።
ግቢዎች ሰላም ለመሆን ዞሮ ዞሮ በጣም በስጋት እንዲኖሩ ልጆችም ደግሞ አላስፈላጊ ነገር ልጆቻችን እንዲያጡ ስለሚያደርግ ያው ሰላም በጥበቃ ብቻ አይመጣም። ፖሊስ ኃይል ብቻ አቁመን ሰላም ማምጣት አንችልም። እያንዳንዱ ሰው ሚና የሚፈልግ ስለሆነ ሁላችንም ወደ ሰላማዊ መማር ማስተማር ለመመለስ ደግሞ ሁላችንም ለሰላም ተባብረን በተጠናከረ ሁኔታ መስራት እንድንችል እንዲያግዙ ነው እናደራም ነው።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ ለእናንተ የሚደርሰው ጋቢና ቪኦኤ ነው። በዛሬው የጋቢና የድልድይ መሰናዷችን አንዲት ኢትዮጵያዊ ቴዘር ግንድ ያላትና ወጣት ኢትዮጵያዊ አሜሪካ ባለሙያዎችን ከኢትዮጵያ ባለሙያዎች ጋር ድልድይ ሆኖ የሚያገናኝ አሰራር የዘረጋች ወጣትን እናስተዋውቃችኋለን። ረዴት ተከስተ ትባላለች። መኖሪያዋ በዚሁ በአሜሪካን ሀገር በሎስ አንጀለስ ነው። ኢትዮጵያን ዲያስፖራ ፌሎሺፕ መስራችና ዳይሬክተር ናት።
በዚህ ተቋም አማካኝነት ከመላው ዩናይትድ ስቴትስ በየዓመቱ የተወሰኑ ወጣቶች ባለሙያዎችን ወደ ኢትዮጵያ በመላክ ለስድስት ወር ያክል የልምድ ልውውጥ እንዲያደርጉ እድል ታመቻቻለች። በዚህም ድርጅቱ ከተቋቋመ ካለፈው አምስት ዓመት ጀምሮ 19 ወጣት ባለሙያዎች ኢትዮጵያ ሄደው ልምድ ልውውጥ አድርገዋል። ከእነዚህ ውስጥ ሰባቱ እዚያው ቀርተዋል። ጽዮን ግርማ ረዴትን አነጋግራለች።
በአንድ አመቱ አምስት ሰው ወደ ኢትዮጵያ እንልካለን። ሰዎቹ የያንግ ኢትዮጵያን ዲያስፖራ ፕሮፌሽናልስ ናቸው። እዛ ይሄዳሉ። በስድስት ወር ከኢትዮጵያን ድርጅቶች ይሰራሉ። በዛ በኩል ትሬኒንግ እናደርጋለን። ሶስት ነገር አለ፣ የሊደርሽፕ እና ሰርቪስ ክሬቲቭ ስቶሪቴሊንግ። እነዚህ ሶስት ፒለሮች የኛ ድርጅት ላይ ነው የምንቆመው።
እንዴት ነው የምትመርጧቸው የሚሄዱትን?
የምንመርጠው በሴሌክሽን ፕሮሰስ ራሱ በጣም ብዙ ስቴፕስ አለው። ግን መጀመሪያ አፕሊኬሽን አለ። አፕሊኬሽን ውስጥ የሴሌክሽን ቲም አለ። እነዚህ ሰዎች የሁሉም ሰው አፕሊኬሽን ያነባሉ እና ሬት ያደርጋል። ልክ እንደ ትምህርት ቤት ለመግባት ወይነት እንደዚህ አይነት ነገር ማለት ነው። ከዛ በኋላ 10-15 ሰዎች ኢንተርቪው አለ። ኢንተርቪው ከሴሌክሽን ኮሚቴ ማለት ነው። ከዛ በኋላ 10 ሰዎች ኢንተርቪው ከፓርትነር ድርጅት ጋር የድርጅቱ ኢትዮጵያ ውስጥ ድርጅት ያለው ሰዎች ኢንተርቪው ያደርጋሉ ማለት ነው። ከዛ በኋላ ነው አምስቱን የምንመርጠው።
እስካሁን ስንት ላካችሁ?
አሁን 19
በስንት አመት ሆነ ማለት ነው?
አሁን የአሁኑ አመት አምስት አመት ይሆናል።
መቼ ነው የሚሄዱት?
ብዙ ጊዜ በፋል ነው የሚሄዱ ላይክ ኦገስት አካባቢ። and then that's when it's called like December Akababi. But the amount, December, no, I want application in December, yeah, only December, and March, no, March is September, no.
ተከፍሏቸዋላችሁ እንዴት ነው?
አዎ ጥሩ ጥያቄ ነው። ኖ ስታይፕንድ አላችሁ? ስታይፕንድ አላችሁ ከደረጃችሁ ከኢትዮጵያ ከፍላችሁ ማለት የደሞ ባይባልም ስታይፕንድ ነው። ከዛ ውጪ የኛ ድርጅት ኖን ፕሮፊት ነው እና የኛ ድርጅት እንከፍላለን ለቤቱ ለምግቡ ለብዙ ነገር እንከፍላለን። እነሱ ማታቸው በኪሳቸው ያወጣሉ። እነሱ ይሄ ነገር በጣም በጣም የሚፈልጉ ነገር ስለሆነ እነሱም ይከፍላሉ። አለ የአፕሊኬሽን ፊ ብዙ ጊዜ $50 ብቻ ነው። አፕሊኬሽን ፊ $25 እና እዛ የኖሩ ኦፍኮርስ የሚወጡ ምግብ አንዳንድ ጊዜ ይከፍላሉ። ትራንስፖርቴሽንም ይከፍላሉ።
እዚህ ሀገር የተወለዱ ልጆች ናቸው? ልጆቹ እዚህ ያደጉ ናቸው? ምን አይነት ልጆች ናቸው እስካሁን የሄዱት?
በብዛት እዚህ ሀገር የተወለዱ እዚህ ሀገር ያደጉ። አንዳንድ ሰው ኢትዮጵያ የተወለደ ግን እዚህ ሀገር ያደገ የአሁኑ በቃ 23-35 that's the age range. There's so much bachelor and now master's degree on that show. Kabizu state on there, like California, Oregon, almost like Assam state on that show.
Min lewt amet askahundras yassakachuhut?
Oh, you know, modest success metrics. You know, bizu measurement in Nara Garland. So before me do assessment on there, Islam was currently fellowship training in Nara assessment on there. Kiatamalit Buharam assessment on there. Assessment the partnership dirigent and now then with the fellows and then 90% of partner organizations said positive impact na better you know yesaru bizu soch ezami karadu so this word wala zai no radu ahun sabach soch ezai no radu baka qaru malet no so some data impact na malet yenya mission and design them like mama disitulandu mama kolitulandu yenesun tilik neger no lenya sun mabayet malet no mira impact like enya yejemmen gize bizu indezi aynet neger al nabara ikopya na mehi either features of zal winners they start now winners vaccine indezi aynet neger eh barasacho ikopya ya ya je bitisab ikopya adellem ye tv ikopya adellem ye youtube ikopya adellem barasacho ayn ye barasacho ኢትዮጵያ ያያሉ እና እሱ ትልቅ ኢምፓክት አመጣ።
ስለዚህ ከ1907ቱ ቀርተው እዛ ስራ ጀመሩ?
አዎ አሁን 7 ናቸው። አዎ ጀስት እዛ ናቸው።
ሴቶች ናቸው ወንዶች ናቸው?
ፍጡር ጥያቄ ነው። በሴቶች እና በወንዶች ነው ድርጅቱ። ግን የመጀመሪያ አመት ወንዶች ነበሩ። አሁን በተሳት ሴቶች ናቸው። እሱ ጀስት ሴሌክሽን ፕሮሰስ አሁን 70% of applicants ሴቶች ከሆኑ ኦፍኮርስ ሴሌክት ያደረገን ሴቶች ይሆናሉ በመጨረሻ ማለት ነው። ግን ለወንዶች በሴቶች ለሁሉም ሰው ነው።
ይህንን አንቺ ራስሽ ነሽ የጀመርሽው ብቻሽን የጀመርሽው?
አዎ ግን ቲም አለን። ብዙ ሰው አለ፣ ብዙ ሰው ይሰራል፣ ብዙ ሰው ቮለንቲር ያደርጋል። የኛ ፕሮግራም ዲሬክተር ዶክተር መሰረት ኃይሉ ትባላለች። እሷም ከኔ ጋር ነው የጀመረችው። እሷ ናት ክሪኪለም፣ የኛ ትሬኒንግ ክሪኪለም በጣም ኢንቴንስ ኢንቴንስ ይባላል። በትሬኒንግ ራሱ የኢትዮጵያ ብዙ ነገር እዚህ ሀገር ያጨቅሽ እንደዚህ አይነት ስቻ አታይም አታውቅም። የአሜሪካን እና የጥቁር አሜሪካን ሂስትሪ ነው ብቻ የምትማሪው ማለት ነው። የኢትዮጵያን ሂስትሪ ሪዝናል ነገር ሊደርሽፕ ሰርቪስ ክሬቲቭ ስቶሪ ቴሊንግ የትሬኒንግ ክሪኪለም ብዙ ብዙ ሰዎች እናመጣለን ለትሬኒንግ ማለት ና ከሷ ጋር ነው የጀመርኩ። ነገር
በጣም አመሰግናለሁ። እግዜር ስጥልኝ።
እሺ ቴንክ ዩ በጣም
እሺ አመሰግናለሁ። መልካም ምሽት።
አድማጮቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን በተሸኘው ሳምንት ከሰሙ አበይት ሀገራዊና ዓለም አቀፍ የስፖርት መረጃዎች መካከል የተወሰኑትን የምናስደምጥበት ሰዓት ላይ ደርሰናል። የስፖርት ጉዳዮች ወኪላችን ግርማቸው ከበደ ከአዲስ አበባ አብሮኝ አመሻል። ግርማቸው እንዴት አመሸህ?
እንዴት አመሸህ አብታሙ?
የተለያዩ ስፖርታዊ ጉዳዮች በሳምንቱ ውስጥ ተስተናግደዋል። ከነዛ መካከል አንደኛው የአትሌቲክስ ጉዳያችንን የሚመለከት ነው። ለተሰንበት ግዳይ በሴቶች የአትሌቲክስ መንደር በረጅም ርቀትና በሀገር አቋራጭ ሩጫዎች ዘርፍ ከፍተኛ ድል ያስመዘገበች ያለች ኢትዮጵያዊት አትሌት ናት። በቅርቡ ደግሞ አዲስ ክብረ ወሰን ለማስመዝገብ ዝግጅት እያደረገች እንደሆነች ተሰምቷል።
አዎ፣ ለተሰምበት አሁን በኢትዮጵያ የአትሌቲክስ መድረክ ላይ ኮከብነቷን እያሳየች ያለች አትሌት ነች። በ20 ዓመት በታች ውድድሮች በሀገር አቋራጭ ሻምፒዮን ሆናለች፣ እንደውም በተደጋጋሚ። ከዚህ በተጨማሪ ደግሞ በ10,000 ሜትር በዓለም ሻምፒዮና የብር ሜዳሊያ ባለቤት ናት። እንዲሁም በቅርቡ በሆላንድ በተካሄደ የ15 ኪሎ ሜትር የጎዳና ላይ ውድድር የዓመቱን እና እንዲሁም ደግሞ የዓለምን ምርጥ ሰዓት አስመዝግባለች። በክብረ ወሰንነት መመዝገብ የሚችል ሰዓት ነው። ነገር ግን የዓለም አትሌቲክስ ለ15 ኪሎ ሜትር ውድድሮች የክብረ ወሰን ስለማይመዘግብ ነው ያልተመዘገበው በክብረ ወሰንነት። ነገር ግን እስከ ዛሬ ድረስ ከተደረጉት የ15 ኪሎ ሜትር ውድድሮች በሙሉ በፈጣን ሰዓት በመጨረስ ምርጡን ሰዓት አስመዝግባለች። ዛሬ ከቪኦኤ ጋር አጭር ቆይታ አድርጋ ነበረ። ለተሰንበት እሷ ያለችው ምንድን ነው፣ የመጀመሪያ ትኩረት የሚሆነው ለኦሊምፒክ ውድድር መዘጋጀት ነው። የቶኪዮ ኦሊምፒክ በዓመቱ መጨረሻ ላይ ይካሄዳል። በዚህ ውድድር ላይም በ10,000 ሜትር በመሳተፍ የወርቅ ሜዳሊያ ለማምጣት እንደምትሮጥ ተናግራለች። ለዚህም ዝግጅት እንደምታደርግ ነው የተናገረችው። ከዚህ በተጨማሪ ግን በኦሊምፒክ ድል ካስመዘገበች እና ያንን ዝግጅቷን ከጨረሰች በኋላ የምታደርገው እሷ እንደተናገረችው ከሆነ የተለያዩ ርቀቶችን ክብረ ወሰኖችን ለማስመዝገብ እንደምትሮጥ ተናግራለች። እሷ እንደተናገረችው የ21 ኪሎ ሜትር የግማሽ ማራቶን ውድድር እንዲሁም ደግሞ የማራቶን ውድድር ከዚህ በተጨማሪ የ5,000ና የ10,000 ሜትር የመም ውድድሮች ላይ በመሮጥ የዓለም ክብረ ወሰኖችን ለማስመዝገብ እንደምትጥር ነው የተናገረችው። ከአሰልጣኟ ጋር እየተነጋገሩ እንደሆነ ምን አይነት ልምምዶች መስራት እንዳለባት በመወያየት ላይ መሆናቸውንም ተናግራለች።
ለተሰንበትን እንግዲህ ድል እንዲቀናት እንመኛለን። ሌላው ጉዳይ የጸረ አበረታች ቅመሞችን ሁኔታ የሚመለከት ነው። ኢትዮጵያ የጸረ አበረታች ቅመሞችን በተመለከተ ስልጠና መስጠት እንደምትጀምር ወይንም እንደጀመረች ተሰምቷል። በዚህ ጉዳይስ ያለው መረጃ ምንድን ነው? ግርማቸው፣
ስልጠናው ዛሬ ነው የተጀመረው። ለአትሌቶች፣ ለአሰልጣኞችና ለአትሌቶች ተወካዮች ነው ስልጠና እየተሰጠ ያለው። ስልጠናውን ያዘጋጁት የዓለም አቀፉ የአትሌቲክስ ደህንነት ቡድን ወይም ደግሞ የዓለም አትሌቲክስ እንደሚለው ከሆነ የአትሌቲክስ ኢንቴግሪቲ ዩኒት የሚባለው እና የኢትዮጵያ ብሔራዊ ጸረ አበረታች ቅመሞች ጽህፈት ቤት ናቸው። ስልጠናው የሚያተኩረው በዋናነት የዓለም አትሌቲክስ ደህንነት ቡድኑ በአውሮፓውያኑ አቆጣጠር ለ2020 የጎዳና ላይ ሩጫ የጸረ አበረታች ቅመሞች ቁጥጥር መርሃ ግብር አለው። እሱን ለማሟላት የሚያስችል እና አበረታች ቅመሞችን በሚመለከት አትሌቶች በቂ ግንዛቤ እንዲኖራቸው የሚያስችል ስልጠና ነው ተብሏል። በዋናነት ግን ትልቁ ጉዳይ የሚመስለኝ ከስልጠናው በፊት ለጋዜጠኞች አጭር ጋዜጣዊ መግለጫ ሰጥተው ነበረ የዓለም አቀፉ የአትሌቲክስ ደህንነት ቡድን እና የኢትዮጵያ ብሔራዊ የጸረ አበረታች ቅመሞች ጽህፈት ቤት ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ዋና ዋናዎቹ ጉዳዮች የተነሱት ምንድን ናቸው? በኢትዮጵያ ባለፉት 2 ዓመታት 9 አትሌቶች በአበረታች ቅመም በመጠቀም ቅጣት ተላልፎባቸዋል። እንዲሁም ደግሞ 2 የመድኃኒት ቤቶች እገዳ ተላልፎባቸዋል፣ ቅጣት ተላልፎባቸዋል። ከዚህ በተጨማሪ ደግሞ አንተም እንደምታውቀው ኢትዮጵያ የኢትዮጵያ አትሌቲክስ እንዳጠቃላይ የኢትዮጵያ ስፖርት በዓለም አቀፉ የአትሌቲክስ የደህንነት ተቋም የሚያወጣው ምድብ አለ። ይሄ ምድብ በዋናነት የሚወስነው ምንድን ነው? የአበረታች ቅመሞች ተጋላጭነት የአስጊነት ደረጃን ነው የሚወስነው እና ኢትዮጵያ እጅግ ከፍተኛ የአስጊ ደረጃ ካለባቸው ሀገራት መካከል ነች። ይህም ማለት ለአበረታች ቅመሞች ተጋላጭ ከሆኑ ሀገሮች መካከል ቀዳሚ ከሆኑት መካከል ነች እና ምድብ 1 በሚባለው ምድብ ውስጥ ነው ያለችው። ስለዚህ ይህንንም ለማስቀረት እንደዚህ አይነት ስልጠናዎች ለአትሌቶች መሰጠታቸው አግባብ እንደሆነ 3ቱም አካላት በጋዜጣዊ መግለጫቸው ወቅት ተናግረዋል። ወደፊት የሚሰሩ ስራዎችም ይሄ ትምህርት ላይ ማተኮሩ፣ ስልጠና ላይ ማተኮሩ አትሌቶች አበረታች ቅመሞችን ብዙ ጊዜ እኛ ጋር ሳያውቁ ነው የሚወስዱት ይባላል። ከዚህ በፊት እንደምታስታውሰው አንድ አትሌት እንዲያውም ለጥርስ ሕክምና የተሰጠው መድኃኒት ውስጥ አበረታች ንጥረ ነገር በመገኘቱ ነበር ቅጣት የተላለፈበት። እሱ ይህን ነገር ባያውቅ ነበረ። ስለዚህ አለማወቅ ግን ከጥፋተኝነት ስለማያድን ነበር የተቀጣውና አሁን እንደዚህ አይነት ችግሮች እንዳይከሰቱ ለማድረግ የአትሌቶች አሰልጣኞች እና የአትሌቶች ተወካዮች ስለ አበረታች ቀመሞች በቂ ግንዛቤ እንዲኖራቸው የሚያስችል ስልጠና ነው ዛሬ የተጀመረው። ነገ ነው የሚጠናቀቀው። ለሁለት ቀናት የሚሰጥ ስልጠና ነው የሚሆነው። ታዋቂዎቹ አትሌቶች እነ ማሪ ዲባባ፣ እነ ለሰንበት ጊዳይ እንዲሁም ደግሞ ጎዳና ላይ ደረጃ ውድድር ተወዳዳሪዋ የኋል እየበለጠው የመሳሰሉ አትሌቶች በዚህ ዝግጅት ላይ ተገኝተው ስልጠናውን ተከታትለዋል።
የመጨረሻው ጉዳያችንም ከዚህ ከጸረ አበረታች ቅመሞች የሚያያዝ ነው። በዓለም አቀፍ ደረጃ ዛሬ የተሰማ ዜና አለ። ሩሲያ ከባድ ቅጣት እንደተላለፈባት ተሰምቷል።
የሩሲያ ቅጣት ከአለፉት ዓመታት ቅጣት የቀጠለ ነው። ሀብታሙ፣ ሩሲያ በመንግስት የተደገፈ አበረታች ቅመሞችን ለአትሌቶች በመስጠት ተጠርጥራ ምርመራም ተካሂዶባት በዓለም አቀፉ የጸረ አበረታች ቅመሞች ድርጅት ተረጋግጦባት ተከሳ ነበረ። በክሱም በአትሌቲክስ በተለይ ራሽያ እንደ ቡድን እንዳይሳተፍ ተደርጎ ነበር። አትሌቶች በውድድሮች ላይ ለመሳተፍ ራሽያውያን አትሌቶች የሚያደርጉት የነበረው ምንድን ነው? በሌላ ሀገር ልምምድ እየሰሩ የቆዩ መሆናቸው እና በሌሎች ሀገራት በሚገኙ የጸረ አበረታች ቅመሞች ጽሕፈት ቤቶች ምርመራ የተደረገባቸው መሆናቸውን ካስመሰከሩ ብቻ ነበረ በገለልተኛ ሰንደቅ ዓላማ ተወክለው የሚወዳደሩት የነበረው። የዛሬው ዜና ለየት የሚያደርገው ምንድን ነው? ሩሲያ የጸረ አበረታች ቅመሞች ጽሕፈት ቤት እድል ተሰጥቶት ነበረ። ምርመራ በተካሄደባቸው ጊዜያት በአራት ዓመታት ጊዜያት ውስጥ ያሉትን መረጃዎች በሙሉ ለዓለም የጸረ አበረታች ቅመሞች ድርጅት እንዲሰጥ ማለት ነው። ይህንን መረጃ ሲሰጥ ግን አንዳንድ መረጃዎችን ደብቋል። እንዲሁም ደግሞ አንዳንድ መረጃዎች ላይ ያልተገቡ ነገሮችን ፈጽሟል በሚል ከዓለም አቀፉ የአትሌቲክስ ድርጅት አሰራር የወጣ ነው በሚል ነው ይሄ ቅጣት የተጣለበት። ሁሉም የቦርድ አባላት የዓለም የጸረ አበረታች ቅመሞች ድርጅት የቦርድ አባላት በአንድ ድምፅ የወሰኑት ውሳኔ ነው። ለአራት ዓመታት የሩሲያ ከማንኛውም ዓለም አቀፍ የስፖርት ውድድሮች ታግዳለች። ትልቁ ጉዳይ የሚሆነው ቅጣቱ የሚያካትታቸው ነገሮች ናቸው። ሀብታሙ፣ የመጀመሪያው ከቶኪዮ ኦሎምፒክ ውጭ ሆኗል ማለት ነው ቡድኑ። ያው እንዳለፉት ዓመታት አትሌቶች ቅድም ያልኳቸውን ሁለት ነገሮች አስመስክረው በገለልተኛ ሰንደቅ ዓላማ መሳተፍ ይችላሉ፣ ግን እንደ ቡድን ሩሲያን ወክለው መወዳደር አይችሉም። ሌላው ደግሞ የ2022 የዓለም ዋንጫ ላይ የማይሳተፍበት እድልም ሰፊ ነው። አንድ ነገር ሊያደርጉ የሚችሉት የሩሲያ የስፖርት ሰዎች ግን ለዓለም አቀፉ የስፖርት ግልግል ፍርድ ቤት አቤት ማለት ነው፣ ይግባኝ ጠይቀው በ21 ቀናት ውስጥ ይግባኛቸው ታይቶላቸው ውሳኔ የሚሰጣቸው ከሆነ በውድድሮቹ ላይ መሳተፍ ይችላሉ። አለበለዚያ ግን በእነዚህ ሁለት ትልልቅ ዓለም አቀፍ ውድድሮች ላይ አይሳተፉም።
በእርግጥም ትልቅ ቅጣት ነው፣ ምክንያቱም ራሽያ በስፖርቱ ዓለም ከባድ ስም ካላቸውና ከሚጠበቁ ሀገራት መካከል አንዷ እንደመሆኗ መጠን እንደዚህ ባሉ አበይት ስፖርታዊ ክንውኖች ላይ ሀገሪቱን ተወክላ ለማየት ትልቅ ስፖርታዊ ክስረት የሚፈጥር ጉዳይም ይመስልናል። ግርማቸው ከበደ የቪኦኤ የስፖርት ጉዳዮች ወኪል፣ በጣም አመሰግናለሁ ላደረስከን የስፖርት መረጃዎች።
እኔም በጣም ነው የማመሰግነው ሀብታሙ። መልካም
አድማጮቻችን፣ አብረን ስላመሸን በጣም ደስ ብሎናል። የቼሊናን ሙዚቃ እንመለስበታለን። በዚሁ ግን እንሰናበት። የጋቢና ቪኦኤ ዛሬ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ አድራሻዎቻችን፣ በተጨማሪም በኢሜይል ጋቢና @voanews.com ብላችሁ አስተያየቶቻችሁን ላኩልን።
ሀብታሙ ስዩምና የደን ገረመው ከአቀናባሪያችን ሞክቤል ያቤሮ ጋር በዚሁ ተሰናበትን። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ